ይህ የአሜሪካ ድምፅ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን አሁን ጀመረ። በሰሜን ጎንደር ዞን በደባርቅና በዳባት ወረዳዎች ትላንት በነበረው ግጭት ሰዎች መሞታቸውንና ቤቶች መውደማቸውን የአካባቢው ባለሥልጣናት አስታውቋል። ይህንና ሌሎች የሀገር ውስጥና የዓለም አቀፍ ዜናዎችን በምሽቱ አካተን ወደ እናንተ መጥተናል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ የዛሬ ማክሰኞ መስከረም 7 2017 ዓ.ም የአሜሪካ ድምፅ የምሽቱ ዝግጅታችን ጀመረ። አስማማየ ነው እያስተናገድኳችሁ። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር አብሬ አመሻለሁኝ። ለዓለም ዜናዎቹ ኤደን ገረመው እዚህ አብራኛለች። የስቱዲዮ ስርጭቶችን የምታቀናብርልን ደግሞ ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ቪኦኤ ዶት ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁ ከእኛ ጋር አብራችሁ ማምሸት ትችላላችሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች ወደ እናንተ ይደርሳሉ። ወደ ኤደን እመራችኋለሁ።
የተከበራችሁ አድማጭ ተመልካቾቻችን በድጋሚ እንደምን አምሽታችኋል። አንጋፋው የፖለቲካ ሰው ፕሮፌሰር በየነ ጴጥሮስ አረፉ። የማሊ መንግስት ከአመጹ በኋላ ዋና ከተማዋን መልሶ መቆጣጠሩን አስታወቀ። በሊባኖስ ተንቀሳቃሽ የስልክ መቀበያዎች ፈንድተው ብዙዎች ተጎዱ። የሚሉትና ሌሎች ዓለም አቀፍ ዜናዎችን ይዘን ነው የመጣ ነው። አብራችሁን ቆዩ። ፕሮፌሰር በየነ ጴጥሮስ አረፉ። ፕሮፌሰር በየነ ጴጥሮስ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። ህይወታቸው ያረፈው በናይሮቢ በመታከም ላይ እያሉ እንደሆነ የፓርቲያቸው ምክትል ሊቀመንበር ዶክተር ራሄል ባፌ ተናግረዋል። ፕሮፌሰር በየነ ከሰላማዊ የፖለቲካ እንቅስቃሴያቸውና ከዩኒቨርሲቲ መምህርነታቸው ባለፈ ለሀገር ባላቸው ፍቅርም የሚመሰከርላቸው ምሁር እንደሆኑ ተገልጿል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶች በሰላማዊ የፖለቲካ ትግል በተምሳሌትነት የሚጠቀሱት የፕሮፌሰሩ ህልፈተ ህይወት የተሰማቸውን ሀዘን ገልጸዋል። የዚህ ዜና ዝርዝር በምሽቱ የሚደመጥ ይሆናል። የአማጽያን ጥቃት የደረሰባት ማሊ መዲናዋን በድጋሚ መቆጣጠሯን አስታወቀች። በማሊ ዛሬ ንጋት ላይ አማጽያን በፖሊስ ማሰልጠኛና ሌሎችም ስፍራዎች ላይ ያደረሱትን ጥቃትና የተኩስ እሩምታ ተከትሎ መዲናዋን ባማኮ በቁጥጥር ስር ማድረጉን መንግስት አስታውቋል። ንጋት ላይ በሽብር ቡድኖች ፋላዴ የፖሊስ ማሰልጠኛን ሊቆጣጠሩ ሞክረው ነበር ያለው ሰራዊቱ አያይዞም በአሁን ሰዓት የተቀሩትን የማጽዳት ስራ እየተካሄደ ነው ሲል በመግለጫው አስታውቋል። ይፋዊ ተጨማሪ መግለጫ እስኪሰጥ ድረስም የአካባቢው ነዋሪዎች ከስፍራው እንዲርቁ ተደርጓል። የማሊ ወታደራዊ መንግስት የፖሊስ ማሰልጠኛውን ጨምሮ በዋና ከተማዋ ያሉ አንዳንድ ቁልፍ ስፍራዎች ጥቃት ተከፍቶባቸዋል ሲል አስታውቋል። አንዳንድ ነዋሪዎች ከአየር ጣቢያው አቅጣጫ በኩል የተኩስ ድምጽ ይሰማ ነበረ ሲሉ፣ ሌሎች ደግሞ የተኩስ ድምጽ የመጣው ከፖሊስ ማሰልጠኛው አቅጣጫ እንደሆነም ተናግረዋል። በሌሎች በርካታ መንደሮች የመሳሪያ ድምጾች መሰማታቸውን የገለጹ ሲሆን አንድ የደህንነት ቢሮ ምንጭ ደግሞ አየር ማረፊያው ተዘግቷል ብለዋል። የፖሊስ ማሰልጠኛው በአየር ጣቢያው አካባቢ የሚገኝ ነው። ማሊ ከጎርጎሮሳውያኑ 2012 አንስቶ እስላማዊ አማጽያንን ከሚፋለሙ ምዕራባውያን የአፍሪካ ሀገራት መካከል አንዷ ሆናለች። የጸጥታና ደህንነት ስጋት መፈጠሩ ከአራት ዓመታት በፊት ለተከሰቱት ሁለት ተከታታይ መፈንቅለ መንግስታት ምክንያት መሆኑም ይነገራል። ማሊን ተከትሎ በጎረቤት ቡርኪና ፋሶና ኒጀር መፈንቅለ መንግስት መካሄዱ ይታወሳል። ከቅርብ ሰዓታት በፊት በወጡት መረጃዎች መሰረት ደግሞ ታጣቂዎች የማሊ ዋና ከተማ ውስጥ የሚገኘውን የአየር ማረፊያ አቅራቢያ የሚገኝ የወታደሮች ካምፕ ማጥቃታቸውና ፍንዳታዎች መሰማታቸው ተዘግቧል። ሁኔታው የተሰማው የማሊ መንግስት የባማኮ አየር ማረፊያን በጊዜያዊነት መዝጋቱን ካረጋገጠ ከሰዓታት በኋላ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። አሜሪካ ወታደሮቿን ሙሉ ለሙሉ ከኒጀር አስወጣች። ትላንት ሰኞ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን የአሜሪካ ወታደሮቿን ከኒጀር አስወጥታ ማጠናቀቋን አስታውቀዋል። የፔንታገን ቃል አቀባይ የሆኑት ሳብሪና ሲንግ በኒጀር የሚገኘውን የዩናይትድ ስቴትስ ኤምባሲ ለመጠበቅ ጥቂት ወታደራዊ ኃላፊዎች መመደባቸውን ለጋዜጠኞች ተናግረዋል። በአውሮፓውያኑ 2024 መግቢያ ላይ የኒጀር ወታደራዊ ጁንታ በዩናይትድ ስቴትስ ወታደሮች በምዕራብ አፍሪካ ሀገራት ተልእኮ እንዲኖራቸው የሚፈቅደውን ስምምነት እንዲያበቃ አድርጓል። ከጥቂት ወራት በኋላም ሁለቱ ሀገራት በጋራ ባወጡት መግለጫ በዚህ በያዝነው መስከረም ወር አጋማሽ ላይ የአሜሪካ ወታደሮች ሙሉ ለሙሉ ለቀው እንደሚወጡ ማስታወቃቸው የሚታወስ ነው። የዩናይትድ ስቴትስ የመጨረሻውን የጦር ሰፈሯን ከአንድ ወር በፊት ለአካባቢው ባለስልጣናት ያስረከበች ሲሆን፣ ይሁን እንጂ ከ20 በላይ የሚሆኑ ወታደሮቿ ኒጀር ሙሉ ለሙሉ ለቆ ከመውጣት ጋር ለተያያዙ የተለያዩ አስተዳደራዊ ስራዎች ይዘው እዛው ይቀራሉ ሲል ሲንግ አስታውቋል። ከቅርብ ወራት ወዲህ ኒጀር ከምዕራባውያን ሀገራቶች በመራቅ በደህንነት ጉዳዮች ዙሪያ ፊቷን ወደ ሩሲያ አዙራለች። ባለፈው ሚያዝያ ወር ላይም የሩሲያ ወታደራዊ አሰልጣኞች የሀገሪቱን የአየር መከላከያ ሰራዊት ለማሰልጠን ኒጀር ደርሰዋል። በመጨረሻም በሊባኖስ ተንቀሳቃሽ የስልክ ጥሪ መቀበያዎች ፈንድተው ብዙዎች ተጎዱ። ከቤሩት ከተማ ዳርቻ የሚገኙት በደርዘን የሚቆጠሩ ሰዎች የተንቀሳቃሽ ጥሪ መቀበያ መሳሪያ ፔጀሮች ፈንድተው ጉዳት እንደደረሰባቸው የሊባኖስ መገናኛ ብዙሃንና ደህንነት ኃላፊዎች አስታወቁ። አንድ የሊባኖስ ከፍተኛ የደህንነት ባለስልጣንና ሌሎች ለጉዳዩ ቅርበት ያላቸው ግለሰብ ከሁኔታው አሳሳቢነት አንጻር ማንነታቸው እንዳይገለጽ ጠይቀው አስተያየታቸውን የሰጡ ሲሆን፣ ሁለቱም በሂዝቦላ አባላት ጥቅም ላይ የሚውሉ ተንቀሳቃሽ የጥሪ መቀበያ መሳሪያዎች ፈንድተዋል ሲሉ አረጋግጧል። ሁለተኛው ግለሰብ ጥቃቱ በእስራኤል የተፈጸመ ነው ብለው እንደሚያምኑም ተናግረዋል። የሀገሪቱ ብሔራዊ የዜና ጣቢያ በደቡባዊ ቤሩት ከተማ ዳርቻና በሌሎች ቦታዎች የደረሱት ጉዳቶች በእጅ የሚያዙት ተንቀሳቃሽ የጥሪ መቀበያዎች የፈነዱት በላቀ ቴክኖሎጂ አማካኝነት ነው ያሉ ሲሆን፣ በደርዘን የሚቆጠሩ ሰዎች መጎዳታቸውን ዘግበዋል። የሂዝቦላ ባለስልጣናት በተለያዩ የሊባኖስ የከተማ ክፍሎች ያሉ አባላቱና 150 ሰዎች መጎዳታቸውን አስታውቀዋል። ለመገናኛ ብዙሃን መረጃ ለመስጠት ፍቃድ የሌላቸው አንድ ማንነታቸው እንዳይገለጽ የጠየቁ የሂዝቦላ ኃላፊ ፍንዳታዎቹ እነዚህን የጥሪ መቀበያ መሳሪያዎች ኢላማ ያደረጉ የደህንነት ጥቃት ውጤቶች ናቸው ብለዋል። አሶሺየትድ ፕሬስ በጉዳዩ ላይ የእስራኤል መከላከያን ምላሽ ለማግኘት ያደረገው ጥረት እንዳልተሳካለት ዘግቧል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ከቀሪ መሰናዶች ጋር ታምሹ ዘንድ እየጋበዝኩ ወደ አስማማው እመልሳችኋለሁ።
አድማጮቻችን፣ ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። ኤደን ለዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት የአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። ፕሮግራሙ በምራት አብሬያችሁ ያስተናግድኳችሁ ያለሁት አስማማየ ነው ነኝ። በምሽቱ የወቢና ድረገጽ ፕሮዲሰራችን አባየው ገበያ ሆነች። የብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርናለች። ደረጀ ደስታ ደግሞ የፕሮግራሙ ዋና አዘጋጅ ነው። አሁን ቀጥታ ወደ ምሽቱ የመጀመሪያ ዘገባ እናልፋለን። በምስራቅ ወለጋ በታጣቂዎች ተፈጸመ ጥቃት ሁለት የቀበሌ ሸዋሚዎች መገደላቸው ተገለጸ። ከኪርሙ ወረዳ አስተዳደር በቅርብ በተዋቀረው የቀበሌ መስተዳድር ወደ ስሬ ዶሮ ቀበሌ በሞተር ብስክሌት ሲጓዙ ከነበሩት ሰዎች የስሬ ዶሮ አስተዳዳሪና የቀበሌው የፓርቲ ጽህፈት ቤት አስተባባሪ ወዲያው መገደላቸውን የተጎጂ ቤተሰቦችና ከጥቃቱ የተረፉ የአይን እማኞች ተናግረዋል። የአካባቢው የመንግስት ባልደረባም ስለ ጥቃቱ ተናግረዋል። ገልሞ ዳዊት በዚህ ጉዳይ ተጨማሪ አለው።
ጥቃቱ እንደተፈጸመ የተነገረው ባለፈው ቅዳሜ መስከረም 4 2017 ዓ.ም ጠዋት ነው። ከአደጋው ከተረፉ አንዱ እንደሆነ የገለጹት አቶ መርጋለሙ ለቪኦኤ እንደተናገሩት ጥቃቱ የተፈጸመው በቅርቡ በኦሮሚያ ክልል በተዘረጋው የቀበሌ መስተዳድር መዋቅር አዲስ በተሾሙ ሰዎች ላይ ነው። ሰዎቹ ወደ ተመደቡበት ምስራቅ ወለጋ ዞን ኪረሙ ወረዳ ስሬዶሮ ቀበሌ በመጓዝ ላይ እንደነበሩና በታጣቂዎች በተከፈተ ጥቃት ሁለቱ መሞታቸውን ከአደጋው ከተረፉት አንዱ እንደሆኑ የገለጹት አቶ መርጋ አለሙ ለአሜሪካ ድምጽ ተናግረዋል።
ወደ መርገጅረኛ ቀበሌ በሞተር ብስክሌት እያመራን እያለን ነው ተኩስ የከፈቱብን። ይህኔ ከእኔ ጋር የነበሩት ሁለት ሰዎች ሕይወታቸው ወዲያው ነበር ያለፈው። አንደኛው አላምሮ ረታ ይባላል። የስሬ ዶሮ ቀበሌ ማናጀር ነው። እሱ ወዲያው ነበር የሞተው። ሁለተኛው ደግሞ አክሊሉ ፈቃዱ ይባላል። የኦሮሚያ ክልል በቅርቡ ባዋቀረው መሰረት የቀበሌው የፓርቲ አስተባባሪ ነበር።
ከጥቃቱ በሁለት ጥይት ተመተው መትረፋቸውን የገለጹት አቶ መርጋ ጥቃቱ የደረሰባቸው ሶስቱም ሰዎች በአንድ ሞተር ብስክሌት ላይ እያሉ እንደነበረ ይናገራሉ።
እነሱ ተዘጋጅተው ነው ጥቃቱን የፈጸሙብን። አላምሮ ሞተር ብስክሌቱን ሲያሽከረክር ነበር። እኔና አክሊሉ ከኋላ ነበርን። ጥቃቱ ሲደርስ ሁለቱ ክፉኛ ስለቆሰሉ እዚያው ነው የቀሩት። እኔ ግን ሮጬ አመለጥኩ። የተኮሱብኝ ጥይት ግራጄንና በኩላሊቴ በኩል ሆዴን አቁስሎኛል።
አቶ ረታ በየነ የሟቹ አለምሮ ረታ አባት እንደሆኑ ነው የገለጹት።
መንግስት ለአዲሱ የቀበሌ መዋቅር የተሾሙት በስራ ላይ እንዲገኙ በሚል ግዳጅ ሰጥቷቸው ነበር። ይህን ተከትሎ ነው ወደ ስራ ቦታቸው ሲያመሩ በነበሩ እኚህ ልጆች ላይ ስሬ ዶሮ ኩት በሚባል ቦታ ጥቃቱ የተፈጸመው። በዚህም አላምሮ ረታና አክሊሉ ፈቃዱ ሲሞቱ አንደኛው በሕክምና ላይ ነው። ልጅ አላምሮ ረታ ደረቱ ላይ ነበረ በጥይት የተመታው። አክሊሉ ደግሞ ጭንቅላቱን ነበር። ሶስተኛው ደግሞ ሆዱንና እጁን ተመቷል። አላምሮ 30 ዓመት አካባቢ ሆነዋል። የአምስት ልጆች አባት ነበረ።
አቶ ረታ ልጃቸው ባለፈው እሁድ በመርገጅሬኛ ቀበሌ ክዳነ ምሕረት ቤተክርስቲያን የቀብር ስነ ስርዓቱ መፈጸሙንም አክለው ተናግረዋል። ባለፈው ቅዳሜ በኪረሙ ተፈጽመዋል ስለተባለው ለዚህ ጥቃት ለመገናኛ ብዙሃን መናገር እንደማይፈቀድላቸው የገለጹት የአካባቢው መስተዳድር ባልደረባ ጥቃቱ በእርግጥ መፈጸሙን ለቪኦኤ አረጋግጠዋል።
ከመጣሱማ ሞቱም መንገድ ቡሴን ካሴ ሆጌታ ሞቱማ ገረገንዳት ሪፎርሚ ተናረመደነ ጅራ
ያው መንግስት አዲስ ባወጣው ተዋረድ መሰረት የመንግስት ሰራተኛ በዚህ ሪፎርም ተመድቧል። ከዚህ የተነሳ እነኚህ ሰዎች ወደ ተመደቡበት እየሄዱ ነበር ጥቃት የተፈጸመባቸው። በዚህም ኩት በተባለ ቦታ በተፈጸመ ጥቃት አላምሮ ረታ የስሬ ዶሮ ቀበሌ ስራ አስፈጻሚ ወዲያው ህይወቱ አልፏል። ሁለተኛው አክሊሉ ፈቃዱ የቀበሌው ፓርቲ አስተባባሪ በተሰቡ መጥተው አንስተው ስሬ ዶሮ ጤና ጣቢያ ቢያደርሱትም ህይወቱ መትረፍ አልቻለም። ሶስተኛው አቶ መርጋ አለሙ የመርጋ ጅሬኛ ቀበሌ አስተዳዳሪ ከጥቃቱ በህይወት ተርፏል። ይህ ጥቃት ታልሞ የተፈጸመ ነው ብለን እናምናለን። ምክንያቱም በሰዓቱ እየተጓዙ ከነበሩ ሞተር ብስክሌት ተለይተው ነው ጥቃቱ የተፈጸመባቸው።
እኚህ የአካባቢው መስተዳድር ባልደረባ ለጥቃቱ ጽንፈኛ ፋኖ ሲሉ የገለጹትን አካል ተጠያቂ አድርገዋል። የአሜሪካ ድምፅ ጥቃት አድራሾቹ ማንነት ከሌላ ገለልተኛ አካል ማረጋገጥ አልቻለም። ጥቃት አድራሾቹ በቁጥጥር ስር አለመዋላቸውንም የመንግስት ባልደረባው አክለው ገልጸዋል። ጥቃቱን ተከትሎ የመንግስት የጸጥታ ኃይሎች ወደ ቦታው መሰማራታቸውንም የአካባቢው ነዋሪዎች ገልጸዋል። ባለፈው ነሐሴ ወር ማብቂያ በዚያው ምስራቅ ወለጋ ዞን ኪረሙ ወረዳ ስሬ ዶሮ ቀበሌ ሁለት የቀበሌ ሚሊሻ አባላትና አንድ ነዋሪ በታጣቂዎች መፈጸሙ በተነገረ ጥቃት ሕይወታቸው ማለፉ መዘገቡ የሚታወስ ነው። ለአሜሪካ ድምፅ ገልሙ ዳዊት ከአዳማ።
እየተከታተላችሁ ያላችሁት ከአሜሪካ ድምፅ የተላለፈላችሁ የሚገኘውን የምሽቱ ዝግጅታችን ነው። ወደ ቀጣዩ ዘገባ አልፋለሁኝ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በአካሄደው ጉባኤ የተመረጠው አዲሱ የህወሓት ማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳን ጨምሮ 16 አመራሮችን ከፓርቲው ማባረሩና ፖለቲካዊ ስራዎችን እንዳያከናውኑ ማገዱን አስታውቋል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግም ገልጿል። ታግዷል ከተባሉት አንዱና የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳይ ሀልፎም በህገ ወጥ ጉባኤ የተመረጠ ቡድን የሚወስነው ውሳኔ ተቀባይነት የለውም በማለት አጣጥለውታል። ሰላም የማይቀበል ቡድን ያሉት አቶ ረዳይ ክልሉ ላይ ተጨማሪ አለመረጋጋት ለመፍጠር ያቀዱ ናቸው ሲሉም ከሰዋል። ሙልጌታ ጽባ ተጨማሪ አለው።
ባለፈው ወር የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልሰጠውና በከፍተኛ የፓርቲው አመራሮች መካከል ውዝግብ በፈጠረው ጉባኤ የተመረጡት የህወሓት ማዕከላዊ ኮሚቴ አባላት ትላንት ሰኞ መስከረም 6 ቀን 2017 ዓ.ም ባወጡት መግለጫ 16 ነባር የህወሓት የማዕከላዊ ኮሚቴ አባላትን ማባረራቸውን ገልጸዋል። ይህ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮሚቴ አባላት በመግለጫቸው አባረርናቸው ያሏቸው 16 ነባር አመራሮችና የማዕከላዊ ኮሚቴ አባላት በስም ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ፣ በአስተዳደሩ የሚሰሩት አቶ በየነ መክሩ፣ የክልሉ መንግስት ቃል አቀባይ ረዳይ ሐለፎምና ፕሮፌሰር ክንደያ ገብረህይወት ይገኙበታል። ስማቸው የተዘረዘረው አመራሮች ፖለቲካዊ ስራዎችን እንዳያከናውኑ ማገዱንም መግለጫው አመልክቷል። ኮሚቴው እሁድ መስከረም 5 ቀን 2017 ያደረገውን ስብሰባ ተከትሎ ባወጣው መግለጫ በ14ኛው ጉባኤ የታገዱ አመራሮች ከስህተታቸው ተምረው ይቅርታ ጠይቀው ይመለሳሉ በሚል የአንድ ወር ጊዜ ቢሰጣቸውም ይህንን ለማድረግ ባለመፍቀዳቸው ከፓርቲው አባረናቸዋል ብሏል። 16ቱ አመራሮች ከውስጥ ሆነው ድርጅቱን ለማፍረስ ያደረጉትን ጥረት ከሽፏል ብሏል መግለጫው። እንዲሁም ያግዙናል ካሏቸው አካላት ጋራ በመሆን ከህወሓት በተሰጣቸው ውክልና የግዚያዊ አስተዳደር ኃላፊነታቸውን ተጠቅመው በህገወጥ መንገድ ገንዘብ በመበተን ድርጅቱን ለማፍረስ እየሰሩ ነው በማለት መግለጫው ከሷል። በዚህም ህወሓትን ወክለው ማንኛውም ስራ እንዳይሰሩ ታግደዋል ያለው ህወሓት በዚህም በግዚያዊ አስተዳደር ውስጥ ያላቸውን ኃላፊነትን ከሚመለከተው ጋር በመነጋገር የማስተካከል ስራ ይሰራል ብሏል። ያሁኑ ውሳኔ ባወዛጋቢው የህወሓት ጉባኤ ከተላለፈው ውሳኔ በምን ይለያል በማለት የአሜሪካ ድምጽ የጠየቃቸው ባወዛጋቢው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ አንዱ ልዩነት በግልጽ ስም ዝርዝር ይዞ የወጣ መሆኑን እንደሆነ አስረድተዋል። ታግደዋል ከተባሉት አንዱና የክልሉ ኮሙኒኬሽን ጽፈት ቤት ኃላፊ አቶ ረዳኢ ሐለፈም በህገወጥ ጉባኤ የተመረጠ ቡድን የሚወስነው ውሳኔ ተቀባይነት የለውም በማለት የአዲሱን ማዕከላዊ ኮሚቴ ውሳኔ አጣጥለውታል።
የህወሓት የማዕከላዊ ኮሚቴ ውሳኔዎችን የሻረ ህወሓት ማዕከላዊ የቁጥጥር ኮሚሽን ውሳኔዎችን ወደ ጎን ትቶ ህጋዊ ባልሆነ መንገድ ይሄደ በርካታ ትግራይ አካባቢዎች ጥያቄዎችና ስጋቶች ወደ ጎን ትቶ በማን አለብኝነት የተጓዘ ያለ የህወሓት የራሱ መተዳደሪያ ደንብና የአሰራር መመሪያዎችን የጣሰ የኢትዮጵያ የምርጫ ቦርድ ውሳኔዎች ወደ ጎን ትቶ የሄደ ቡድን ስለሆነ ህገወጥ ቡድን ነው። ለትግራይ ህዝብ ትግል የማይመጥን ለህወሓት ራሱም የማይመጥን ስለሆነ ወደዚህ ህገወጥ የሆነ ጉባኤ አንሳተፍም ብለን አቋማችን ከአሁን በፊት በግልጽ አስቀምጠናል። የህገወጥ ቡድንና የህገወጥ ስብሰባ ውጤት ደግሞ ተቀባይነት አይኖረውም።
ተባረዋል የተባሉ አመራሮች በጊዜያዊ አስተዳደር ውስጥ ያላቸውን ኃላፊነት ለማስተካከል ይሰራል በሚል በአዲሱ ማዕከላዊ ኮሚቴ የተገለጸውን በተመለከተም ህገወጥ ቡድን የህጋዊ ማዕከላዊ ኮሚቴ አባላትን ስራ ሊያግድ አይችልም ብለዋል። እንቅስቃሴው ሰላምን የማይቀበል ቡድን የሚፈጽመው ነው ያሉት አቶ ረዳኢ በክልሉ ላይ ተጨማሪ አለመረጋጋት ለመፍጠር ያቀዱ ናቸው ሲሉ ከሰዋል።
ይህ ቡድን ከመጀመሪያ ጀምሮ የፕሪቶሪያ ስምምነትን ያልተቀበለ ነው። አለመቀበል አንድ ነገር ሆኖ ለማጨናቀብ በሙሉ አቅሙ ሲሰራ የነበረ ነው። በሙሉ አቅሙ ከሚሰራባቸው መንገዶች ደግሞ የፕሪቶሪያ ውልን ተቀብለው ስምምነቱን አክብረው የሚሰሩ ኃይሎችን የማጠልሸት በዘመቻ መልክ ሲሰራ የነበረ አካል ነው ማለት ነው። ሰው ቋሚ ባህሪው ይህንን ነው የሆነው። አሁንም ቢሆን የትግራይ የሰላም የማወቅ ፕሮጀክቱ ያው ለመፈጸም ነው እየተንቀሳቀሰ ያለ እንጂ ለራሱ ህገወጥ ሆኖ ምንም በሌለበት የመንግስትን የሚመጣበት ምክንያት አይኖርም። መልሶ ወደ መንግስት እንደፈለገ የሚፈነጭበት ምክንያትም አይኖርም። የትግራይ ህዝብ ታሪክን በወጉ የካደ በግላጭ ማለት ነው።
በህወሓት አመራሮች መካከል የቀጠለውን ውዝግብ በተመለከተ ከክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናንት ጀኔራል ታደሰ ወረደ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኃላፊው ከአንድ ወር በፊት በሰጡት መግለጫ የክልሉ የጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው አርብ መስከረም 3 ቀን 2017 ዓ.ም ምረት በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር የህወሓት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው አይዘነጋም። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
የምሽቱ የትንታኔው መጽሔት ዘገባዎቻችን እንደቀጠሉ ናቸው። አሁን ደግሞ ሩሲያና ኢራን የአሜሪካ አማራጮችን ለማደናቀፍና ውሳኔ ለማስቀየር የሚያደርጉትን ጥረት ወደ ተመለከተው ዘገባ እናልፋለን። የአሜሪካ ባላንጣዎች ከፍተኛ ፉክክር በሚታይበትና በቅርቡ በሚታካሄደው ምርጫ ውጤት ላይ ተጽዕኖ ለማድረግ ጥረታቸውን አጠናክረው ቀጥለዋል። የቪኦኤ ብሔራዊ ደህንነት ዘጋቢ ጄፍ ሰልዲን ውስብስብ በሆነ መንገድ በመስፋፋት ላይ ያለውንና የአሜሪካ ድምፅ ሰጪዎችን ኢላማ ያደረገውን ዘመቻ ቀኝቷል። እንግዶ ወልዴ እንደሚከተሉ ያቀርበዋል።
በአሜሪካ እየተካሄደ ባለው ፕሬዝደንታዊ ምርጫ የመራጮችን ድምፅ ለማግኘት የሚደረገው ጥረት በሙሉ አቅሙ ቀጥሏል። ከተፎካካሪዎቹ አንዱ የሪፐብሊካን ፓርቲውን የሚወክሉት የቀድሞው ፕሬዝደንት ዶናልድ ትራምፕ ናቸው።
ሀገራችንን እናድናለን፣ መካከለኛ ገቢ ያላቸውን ዜጎቻችንን ደግፋለን።
የወቅቱ ምክትል ፕሬዝደንት ካማላ ሄሪስ ደግሞ የዲሞክራቲክ ፓርቲውን ይወክለው ቆመዋል።
ያለፈውን ትተን እንደ አዲስ የምንጀምርበት ሰዓት አሁን ነው። አዲስ ምዕራፍ እንክፈት።
በዚህ የምርጫ ፉክክር ውስጥ የአሜሪካ ባለሥልጣናት እንደሚሉት ሩሲያም ገብታለች። ሜሪክ ጋርላንድ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ናቸው።
በዚህ ዓመት በአሜሪካ በሚደረገው ምርጫ ላይ ተጽዕኖ ለማድረግ
ፕሬዚዳንት ቭላድሚር ፑቲን ሰርጌይ ክሪንኮንን ጨምሮ ሌሎችም የቅርብ ሰዎቻቸው የሩሲያ ሕዝብ ግንኙነት ኩባንያዎችን ሐሰተኛ መረጃና በሩሲያ መንግሥት የሚዘጋጅን ወሬ እንዲያሰራጩ ትእዛዝ ሰጥቷል።
አሜሪካ ባቀረበችው ክስ መሠረት ከዘመቻዎቹ አንዱ የዜና ማሰራጫ ድረ ገጾች በመምሰል አሜሪካውያን ድምፅ ሰጪዎች በዋና ዋና ጉዳዮች ላይ ባላቸው አመለካከት ላይ ተጽዕኖ ማድረግ ነው። ሌላው ደግሞ በሩሲያ መንግሥት በሚደገፈው አርቲ ሚዲያ አማካይነት በአሜሪካ ለሚገኝ ሚዲያ 10 ሚሊዮን ዶላር እየተላከበት ነው። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ማቲው ሚለር
የክሬምሊንን መልእክት እንዲያሰራጩ ጉዳዩን በጥርጣሬ ለማይመለከቱ አሜሪካውያን በርካታ ሚሊዮን ዶላር በመክፈል በአሜሪካ ምርጫ ላይ ተጽዕኖ ለማድረግና ዲሞክራሲያችን ለማዳከም ነው።
ሩሲያ ክሱን አስተባብላለች። የሩሲያው የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ
በሩሲያ ላይ ያለ ፍራቻ ነው። በመናገር ነጻነት ላይ ጥቃት መሰንዘር ነው። ይህ ማግለል ነው። ምርጫ በሚደረግበት ወቅት ሁኔታዎችን በሚፈልጉት መንገድ ለመዘወር ዩናይትድ ስቴትስና በድብቅ መንግስትን የሚቆጣጠሩ አካላት የሚፈጽሙት ነው።
እንዲህ አይነቱ ማስተባበል አስቂኝ እንደሆነ የአሜሪካ ባለስልጣናት ይገልጻሉ። ሚስጥራዊነቱ ያበቃና በዚህ ወር መጀመሪያ ላይ ይፋ የሆነ የደህንነት መረጃ እንዳመለከተው ሩሲያ በመጪው ምርጫ ላይ ከውጭ የሚሰነዘር ከፍተኛ የተጽዕኖ ስጋት ደቅናለች። ይህም የቀድሞው ፕሬዚደንት ዶናልድ ትራምፕ የማሸነፍ ዕድልን ከፍ ለማድረግ ያለመ ነው። ሌላዋ ደግሞ ኢራን ነች። ጠቅላይ አቃቤ ሕጉ ሜሪክ ጋርላንድ
በዚህ የምርጫ ወቅት ከኢራን እየጨመረ የመጣ ተንኳሽ እንቅስቃሴዎችን ታዝበናል። ይህም የማይፈልጉት የምርጫ ውጤት እንዳይመጣ ለማድረግ ነው። በቅርቡ የፕሬዚዳንት ትራምፕ የምርጫ ዘመቻ ቡድን ላይ የተደረገውን በኮምፒውተር የተፈጸመ ጥቃትን ይጨምራል።
ቻይናም በበኩሏ ለእርሷ መጥፎ አመለካከት አላቸው ብላ የምታምናቸውን እጩዎች ለመጉዳት መጠነኛ የሚባል የሶሻል ሚዲያ ዘመቻ በማካሄድ ላይ ነች። እነዚህን ዘመቻዎች ለመከላከል አሜሪካ የምታደርገው ጥረት እየሰራ ስለመሆኑ ጥያቄ ይነሳል። ማርግሬት ታሌቭ ከሲራኪዩዝ ዩኒቨርሲቲ
አብዛኛው አሜሪካውያን እንደ ትልቅ ጉዳይ አድርገው የሚያዩት ሆኖ የተከሰተ አይመስለኝም። ነገር ግን አሜሪካውያን ድምፅ ሰጪዎች መጠቀሚያ እንዳይሆኑ እየተካሄደ ያለውን ነገር መረዳት አለባቸው።
በአሜሪካ ባላንጣዎች የሚደረጉት ዘመቻዎች ወደ ምርጫ ጣቢያ ለማምራት በዝግጅት ላይ ያሉ አሜሪካውያን በርካታ ጉዳዮችን እንዲያሰላስሉ አድርገዋል። ጄፍ ሰልዲን ለላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
ቀጣዩ ዘገባችን ደግሞ የዶናልድ ትራምፕ ግድያ ሙከራ ተጠርጣሪ ክስ ተመሰረተበት ይላል። በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ በሆኑት በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ በፖለቲካ ምክንያት ስለሚፈጸሙ ጥያቄዎች አዳዲስ ጥያቄዎች እያስነስቷል። ለፕሬዚዳንታዊ ልዩ የደህንነት ጥበቃ አገልግሎት ወይም ሴክሬት ሰርቪስ ተጨማሪ ገንዘብና አቅም እንዲመደብ የዲሞክራቲክ ፓርቲውም የሪፐብሊካን ፓርቲዎችም አመራሮች ጥሪ አቅርበዋል። የአሜሪካ ድምፅ የምክር ቤታዊ ዘጋቢ ካትሪን ጂፕሰን ተጨማሪ ያላት ቆንጅታዬ እንደሚከተለው ታቀርበዋለች።
ፕሬዚደንት ጆ ባይደን በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ የተደረገውን የግድያ ሙከራ ትናንት ሰኞ አውግዘዋል።
አሜሪካ ውስጥ ልዩነቶቻችንን የምንፈታው በሰላማዊ መንገድ በምርጫ ኮረጆ እንጂ በጠመንጃ አይደለም።
የዩናይትድ ስቴትስ ልዩ የፕሬዝደንታዊ ጥበቃ አገልግሎት ሴክሬት ሰርቪስ አስቀድሞም እንደ አውሮፓውያን የዘመን አቆጣጠር ሐምሌ 13 ቀን በቀድሞ ፕሬዝደንት ላይ በተፈጸመው የመጀመሪያው የግድያ ሙከራ አያያዙ በዩናይትድ ስቴትስ ምክር ቤት ምርመራ እየተካሄደበት ሲሆን የተወካዮች ምክር ቤቱ አፈ ጉባኤ ማይክ ጆንሰን ለፎክስ ኒውስ በሰጡት ቃል ለሁለተኛ ጊዜ የግድያ ሙከራ መደገሙ የለውጥ እርምጃ መውሰድን የበለጠ አስፈላጊ አድርጎታል ብለዋል።
እንደሚመስለኝ የፕሬዚዳንታዊ ደህንነት ጥበቃ አገልግሎት ውስጥ የሚሰሩ አንዳንድ አገር ወዳድ መልካም ሰዎች አሉ። አመራሩ ላይ ግን እምነት የለንም።
ዶናልድ ትራምፕ ትናንት ለፎክስ ኒውስ ዲጂታል ዜና ክፍል በሰጡት ቃለ መጠይቅ የግድያ ሙከራ የሚደረግባቸው ዲሞክራቶች በሚናገሩት የተነሳ ነው ሲሉ ውንጀላ አሰምተዋል። እሳቸው ይህን ይበሉ እንጂ የመወሰኛ ምክር ቤቱ የብዙሃኑ ዲሞክራቶች መሪ ቸክ ሹመር ትናንትና የግድያ ሙከራውን አውግዘው ተናግረዋል።
በአሜሪካ አንዳችን በፖለቲካ የተነሳ የሚፈጸም ጥቃት ቦታ የለውም።
የግድያ ሙከራው ተጠርጣሪ ራያን ሩት ፍሎሪዳ በሚገኘው የሚስተር ትራምፕ የጎልፍ መጫወቻ ቁጥቋጦ ውስጥ ጠመንጃ ይዞ በመደበቅ ክስ ቀርቦበታል። የ58 ዓመቱ ተጠርጣሪ ከሩሲያ ጋር በመታካሂደው ጦርነት የዩክሬን ጠንካራ ደጋፊዋ ነው። እንደ አውሮፓውያን አቆጣጠር በ2022 ስለ ጦርነቱ ለኒውስዊክ ሮሜኒያ በሰጠው ቃለ መጠይቅ እንዲህ ሲል ተናግሮ ነበር።
በዚህ ጦርነት ያለው ልዩነት ቁልጭ ብሎ የሚታይ ነገር ነው። አንዱ ፍትሐዊ ነው፣ ሌላኛው አይደለም።
በሌላ በኩል የግድያ ሙከራው ለዩናይትድ ስቴትስ ማስጠንቀቂያ ነው ስትል ትናንት ሰኞ ሩሲያ ተናግራለች። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ
በእሳት መጫወት ዋጋ ያስከፍላል።
በቀድሞ ፕሬዚደንት ላይ እሁድ ዕለት የደረሰውን ሁለተኛ የግድያ ሙከራ ተከትሎ የሕግ አስከባሪ ባለስልጣናት ለጋዜጠኞች በሰጡት ቃል ከመጀመሪያው ሙከራ በኋላ የተወሰዱት ተጨማሪ የጥበቃ ማጠናከሪያ እርምጃዎች ጠቅመዋል ብለዋል። የፓልም ቢች ወረዳ ፖሊስ አዛዥ ሪክ ብራድሻው እንዲህ ሲሉ አስረድተዋል።
የተዘረጋው ስራ ሰርቷል። ምክንያቱም ተጠርጣሪው አሰበው ማድረጋ ሳይደርስ በቁጥጥር ስር አውለነዋል። ሕግ ፊት አቅርበነዋል።
የግድያ ሙከራ ተጠርጣሪው በከባድ ወንጀል የተፈረደበት ሆኖ ሳለ የጦር መሳሪያ ይዞ በመገኘት እንዲሁም የመሳሪያውን የምዝገባ ቁጥር በማጥፋት ወንጀል በተመሰረቱበት ክሶች ትናንት ፍርድ ቤት ቀርበዋል።
የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። አድማጮቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የምሽቱን የአሜሪካ ድምፅ ዝግጅታችን ነው። አሁን እስካሁን ስትከታተሉት የነበረው የመጀመሪያውን አጋማሽ ዝግጅታችን ነበር። አሁን ሁለተኛው አጋማሽ ዝግጅታችን ይቀጥላል። የመጀመሪያው ፕሮግራማችን ደግሞ ንግድና ምጣኔ ሀብት። ዋነኛ ቡና ላኪ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ እድልን ፈጥሯል ይላል የዛሬው ንግድና ምጣኔ ሀብት ዘገባችን። ኢትዮጵያ በሐምሌና ነሐሴ ወር ከፍተኛ የቡና ሽያጭ ገቢ ማግኘቷን ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ባወጣው መግለጫ እንዳስታወቀው በሁለት ወራት ከተሸጠው ከ82,000 ቶን በላይ ቡና ካለፈው ዓመት ጋር ሲነጻጸር ከፍተኛ ድርሻ ያለው 377 ሚሊዮን ዶላር ገቢ ተገኝቷል ብሏል። የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ በበኩላቸው ዓለም አቀፍ የቡና ገበያ ዋጋ ጭማሪ ማሳየቱን ገልጸው ዋነኛ ቡና ላኪ የሆኑ እንደ ብራዚል ያሉ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ እድልን ፈጥሯል ብሏል። በዚህ ጉዳይ የተዘጋጀውን ዘገባ ተከታትለን እንመለስ። ኢትዮጵያ በነሐሴ 2016 ዓ.ም ወደ ውጭ ከተላከ የቡና ምርት ከፍተኛ የተባለውን 196 ሚሊዮን ዶላር ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የሀገር ውስጥ መገናኛ ብዙሃን የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ የሰጡትን መግለጫ ዋቢ አድርገው ባወጡት ዘገባ በሐምሌና ነሐሴ ወራት ወደ ውጭ የተላከው የቡና መጠን ከ82,000 ቶን በላይ ሲሆን ከሽያጩም 377 ሚሊዮን ዶላር ገቢ ተገኝቷል ብለዋል። ገቢውም ካለፈው ዓመት ተመሳሳይ ጊዜ አንጻር ሲታይ የ46% ወይም 110 ሚሊዮን ዶላር ብልጫ እንዳለውም ተገልጿል። የአሜሪካ ድምፅ በዚህ ጉዳይ ላይ ዝርዝር መረጃዎችን ለማግኘት የተቋሙ ዋናና ምክትል ዳይሬክተሮች የእጅ ስልክ ላይ ደጋግሞ ቢደውልም ባለማንሳታቸው ማካተት ሳይችል ቀርቷል። በዚህ ጉዳይ ላይ ያነጋገርናቸው የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ በአሁኑ ወቅት ዓለም አቀፍ የቡና ገበያ ዋጋ ጭማሪ እያሳየ ስለመምጣቱ ይናገራሉ።
በዓለም ደረጃ የቡና ዋጋ ኒውዮርክ ሲቲ ላይ ብታየው ከፍ ብሏል። 2.40-2.50 ዝቅ ሲልም እስከ 2.30 ፐር ፓውንድ ነው በዶላር እየተሸጠ ያለው እና ያ የተወሰነ ከፍ ያደረገው ይመስለኛል። ምክንያቱም በሳፕላይ ከቬትናምም ከብራዚልም ያለው የቡና አቅርቦት መጠን እና የአንዳንድ ደግሞ ሀገራት የቡና ፍላጎት መጨመሩ በዛ ምክንያት ላለፉት 3 ዓመታት ከ2019 ኤፕሪል በኋላ የዓለም ቡና ዋጋ ወደ ላይ እየወጣ ነው ያለው። ከ89 ሳንቲም ፐር ፓውንድ ከነበረው ነው አሁን እስከ 2.50-2.40 ድረስ የደረሰው እና እነዚህ አይነት የዋጋ የዓለም አቀፍ ዋጋዎቹ የፈጠሩት እንደ ምክንያት ሊጠቀስ ይችላል።
በዓለም አቀፍ ገበያ ዋነኛ ቡና ላኪ የሆኑት እንደ ብራዚል ያሉ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ ማደግ እድልን ፈጥሯል ይላሉ።
የዓለም ቡና ዋጋ ወጣ ስለ እንደ ምክንያት የሚጠቀሰው በተለይ በዋናነት የብራዚል ቡና ምርት መቀነሱ ነበረ። ከ3 አመት በፊት የነበረውና ያኔ የቀነሰውን ወደ 12 13 ሚሊዮን ባግ የሚሆን ቡና ለመተካት 2-3 አመታት ፈጅቶባቸዋል እነሱ። አሁን ደግሞ የተከሰተ የቬትናም አካባቢ የቡና እጥረት ተፈጥሯል። ሙሉ ምክንያቱን ማግኘት ባንችልም የሮቡስታ ቡና ዋጋ እኮ በታሪኩ ተሽጦ በማያውቅ ዋጋ $2 በላይ እየተሸጠ ነው ያለው። ስለዚህ እነዚህ የሳፕላይ የአቅርቦት እጥረቶች የፈጠሩት የዋጋ ልዩነት የኢትዮጵያ ቡናም ተፈላጊ እንዲሆን አድርጎታል ብዬ አስባለሁ። የኢትዮጵያ ቡና ኤክስፖርት መጠን ከኦልሞስት 2010 አካባቢ ጀምሮ ከ200,000 ቶን በላይ በማለፍ ወደ 300,000 ቶን ደርሷል። የዘንድሮም ኦልሞስት 300,000 ማለት ነው። 298,000 ቶን ነው በአመት የላክ ነው። ከዛ ፊት የነበረውም 240 ነው። 200 ማለፉ አንድ ትልቅ ዜና ነው። የኤክስፖርቱ መጠን እንዳለ ከፍ ብሏል። የኢትዮጵያ ቡና ኤክስፖርት መጠን ማለት ነው።
በጅማ ዞን ጎማ ወረዳ በቡና ምርት እንደሚተዳደሩ የገለጹልን አርሶ አደር ሙስጦፋ አባገና ከቡና ሽያጭ የሚያገኙት ገቢ እያደገ ስለመምጣቱ ለአሜሪካ ድምፅ ተናግረዋል። ይሁንና መንግስት ምርታማነትን ለማሳደግ ለአርሶ አደሩ ድጋፍ እንዲያደርግ ጠይቀዋል።
ሽያጭ ላይ ተጠቃሚ ነች ቡና ሀገር ላይ በመፈለጉ በብዛት በአንዴ እንደዚህ በመሸጡ በጣም ተጠቃፍነን እንጂ ተጎጂ አይደለን። ምርታማነት ላይ አርሶ አደርን ተጠቃሚ እንዲሆን ባለው ማሳ ላይ መጠበቅ እንዳለበት ነው። ምርቱ ማብዛት አለበት። በዛው የመንግስት ድርሻ አለው። ለማሰራት ምርት ማብዛት ላይ መንግስት ድርሻ አለው።
በአንጻሩ የአሜሪካ ድምፅ ከዚህ በፊት ያነጋገራቸው በተለያዩ የአገሪቱ አካባቢዎች የሚገኙ በቡና ምርት ላይ የተሰማሩ አርሶ አደሮች ምርታቸውን የሚመጥን ገቢ እንደማያገኙ መናገራቸውን መግለጻቸው ይታወሳል። የኢትዮጵያ ቡናና ሻይ ባለስልጣን ባለፉት 2 ወራት ለተገኘው የገቢ እድገት በቡና አቅርቦት ሰንሰለት ውስጥ አላስፈላጊ እርምጃዎች ያላቸውን ሂደቶች በማስወገዱና አዳዲስ የገበያ አማራጮች በማዘጋጀቱ መሆኑን ይገልጻል። የኢትዮጵያ ቡናን ለዓለም ለማስተዋወቅ ጥረቶች እንደሚደረጉ የሚናገሩት የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ግን ገቢውን በዘላቂነት ማስቀጠል በሚያስችል መልኩ ምርታማነትንና አቅርቦትን ማሳደግ ላይ ገና ብዙ ስራ ይቀራል ይላሉም።
የኢትዮጵያን ቡናን ምርታማነትን በተመለከተ ወይም ሌሎቹን በዓለም አቀፍ ገበያ ልንጠቀም ምንችላቸውን የእኛን ኳሊቲዎች በተመለከተ እኔ ሆምወርኩን ጨርሰናል ብዬ አልገምትም። ብዙ ነው የሚቀረን። ፕሮዳክቲቪቲው አሁን ዝቅተኛ ነው። ብዙ መሰራት ይጠበቅበታል። ዋጋ ላይ ተወዳዳሪ ለመሆን የምንሰራቸው ስራ የብራንዲንግ ስራዎች አሉ፣ የፕሮሞሽን ስራዎች አሉ። ዓለም አቀፍ ገበያ ላይ አፍተርኦል የምንወዳደረው ከብራዚል ከኮሎምቢያ ጥሩ ጥሩ ቡና አምራች ከተባሉት ሀገራት ጋር ነው የምንወዳደረው። ስለዚህ በእነሱ በሚሰሩት የማስታወቂያም የጥራትም የአቅርቦትም የተለያዩ ፋክተሮች እነሱ ጋር ለመድረስ ብዙ ይጠበቅብናል ብዬ አስባለሁ። እስከ አሁን በማስታወቂያ ረገድ የእኛ ማህበር ነው በአብዛኛው ዓለም አቀፍ ገበያ ላይ ሄዶ ከአሜሪካ እስከ አውሮፓ፣ ጃፓን፣ ቻይና የተለያዩ ሀገሮች ላይ ሄዶ ሳውዝ ኮሪያ እያስተዋወቀ ያለው ይሄ ማህበር ነው። የግሉ ሴክተር ነው በአብዛኛው የኢትዮጵያን ቡና በዓለም አቀፍ ገበያ እያስተዋወቀ ያለው። ስለዚህ ብዙ ይጠበቃል። የኢትዮጵያን ቡና የሚያክል የለም እኮ። ለመጠቀም ከፈለግን ብዙ መስራት ይጠበቅብናል። ፕሮዳክቲቪቲው አለ፣ ያረጁ ቡናዎች የበዙበት ነው። እነሱ ተጎንድለው አዳዲስ ቡናዎች ወይም አዲስ የሚተከል ቡና መተከል አለበት፣ የድሮዎቹ ተነቅለው። እነዚህ ስራዎችን በሚመለከት ብዙ ይቀረናል። አሁን በቅርቡ የተፈጠሩ ነገሮች ግን $1 ቢሊዮን በላይ 1.3-1.4 ማግኘት ደግሞ ባይትሰልፍ ጥሩ ነው ብዬ ገምታለሁ።
የኢትዮጵያ ኢኮኖሚ ዋነኛ የገቢ ምንጭ ተደርጎ ከሚቆጠረው የቡና ምርት ኢትዮጵያ በተጠናቀቀው 2016 ዓ.ም ወደ ውጭ ከላከችው ቡና $1.43 ቢሊዮን ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን ባወጣው መግለጫ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን ተከታትላችሁት የተመለስ ነው የሳምንታዊ ንግድና ምጣኔ ሀብት በኢትዮጵያ የቡና ሽያጭ ላይ ያተኮረውን ዘገባችን ነበር። አሁን ደግሞ መግቢያ ላይ ያስተዋወቅኳችሁ የምሽቱ አብይ ርዕስ ዘገባችን ደርሶናል። ወደዛ አልፋለሁ። በሰሜን ጎንደር ዞን ደባርቅ ከተማ በመንግስትና በፋኖ ቡድን ታጣቂዎች መካከል ትላንት በነበረው ግጭት ወደ ደባርቅ አጠቃላይ ሆስፒታል ቆስሎ ከገቡት ውስጥ 2 ሰዎች ሲሞቱ የ3 ዓመት ህፃን ጨምሮ 28 ሰዎች መቁሰላቸውን የሆስፒታሉ ስራ አስኪያጅ አስታውቀዋል።
ስራ አስኪያጁ አቶ አለ አምላክ ዛሬ ለአሜሪካ ድምፅ ሲናገሩ ከሟቾች ውስጥ አንድ ታጣቂና አንድ ሲቪል ናቸው ብሏል። ወደ ሆስፒታል ሳይደርሱ የህፃኑን አባት ጨምሮ ከሰባት በላይ ሰዎች መሞታቸውንም አክለው ገልጸዋል። በተመሳሳይ በዳባት ከተማ ትላንት በነበረው ግጭት ከስድስት በላይ ቤቶች በከባድ መሳሪያ ተመተው መመለከታቸውን በወረዳው ጸጥታ ለማስከበር ስራ ሲዘዋወሩ እንደነበር የተናገሩት የጭላ ቀበሌ ዋና አስተዳዳሪ አቶ ምናለ ግንብን ናቸው። በሰሜን ጎንደር ዞን በሁለቱ ወረዳዎች ተጨማሪ መረጃ ለማግኘት የሰሜን ጎንደር ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ ኃላፊ አቶ ቢምረው ካሴ እጅ ስልክ ላይ ብንደውልም ስልካቸው ባለማንሳታቸው ምክንያት ምላሻቸውን ማካተት አልቻልንም። የአማራ ፋኖ ጎንደር ህዝብ መምሪያ አስተዳደር ኃላፊ ነኝ ያሉት አቶ አንተነ ድረስ የፋኖ ታጣቂዎች ግጭቶች መኖራቸውን ገልጸው የፋኖ ታጣቂዎች በንጹሐን ዜጎች ላይ ያደረሱት ጉዳት የለም ብለዋል። በተመሳሳይ ዛሬ አነጋጉ ላይ ጀምሮ እስከ ከሰዓት ድረስ በጎንደር ከተማ የከባድ መሳሪያ ድምፅ ሲሰማ ማውሉን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት።
በሰሜንና በማዕከላዊ ጎንደር ዞኖች ከትናንትና መስከረም 6 2017 ዓ.ም ጀምሮ እስከ ዛሬ ከሰዓት ድረስ በመንግስትና በፋኖ ቡድን ታጣቂዎች መካከል እንደገና ባገረሸው ግጭት ሰዎች መሞታቸውንና ንብረት መውደሙን የአካባቢው ባለስልጣናት እንዲሁም ነዋሪዎች ለአሜሪካ ድምጽ አረጋግጠዋል። በሰሜን ጎንደር ዞን ደባርቅ ከተማ ትናንት ረፋዱ ላይ በነበረው ግጭት በርካታ ሰዎች ወደ ደባርቅ አጠቃላይ ሆስፒታል ቆስለው እንደገቡና ከነዚህ ውስጥ አንድ ታጣቂና አንድ ሲቪል መሞታቸውን የሆስፒታሉ አስተዳዳሪ አቶ አለ አምላክ ለአሜሪካ ድምጽ ተናግረዋል።
ከሰዓት ነው ብዙ ቆስለኞች የገቡት። ብዙዎቹ ሲቪል ናቸው፣ ህጻናትን ጨምሮ ኦልሞስት ከ30 ያላነሱ ቆስለኞች ከኛ ደርሰው የሞቱ ሁለት ናቸው፣ አንድ ሲቪል እና አንድ ታጣቂ። በብዛት በትግስት ከመጠጠው የገቡ ናቸው።
አቶ አለ አክለውም ወደ ሆስፒታል ሳይመጡ የሞቱ ሰዎች ትናንትናና ዛሬ የቀብር ስርዓታቸው መፈጸሙን ነግረውናል።
አንድ ቤተክርስቲያን ብቻ ዛሬ ስም ከትላንት ጀምሮ የቀብር ስነ ስርዓት ነበር። በሆስፒታሉ ናቸው የሞቱት። እኔ የማውቀውን አሁን ሚካኤል ጠዋት ስድስት አስከሬን ሲቀበር አይቻለሁ። አሁን አረጋ ቤተክርስቲያን ትላንት አንድ ሲቪል ከልጁ ጋር ተመትቶ ልጅየው በአጋጣሚ ከኛ ኦፐሬሽን ተሰርቶለት ተኝቶ ነው ያለው። አባትየው ትላንት አሁን አረጋ ቤተክርስቲያን ተቀብረዋል። ትክክለኛ መረጃ ካለ እንኳ ሰባት ሰዎች ተቀብረዋል ማለት ነው፣ ከእኞቹ ጋር በቀኛ ከገቡት ጋር ማለት።
ስራ አስኪያጁ በማብራሪያቸው በሆስፒታሉና ሆስፒታል ሳይደርሱ እንደ ሞቱ ከገለጿቸው 9 ሰዎች ምን ያህሉ ሲቪሎች እንደሆኑ ከመጥቀስ ተቆጥበዋል። ታጣቂ በማለት የገለጹት የመንግስትን ወይም የፋኖ ኃይሎችን እንደሆነም ግልጽ አላደረጉም። የደባርቅ ከተማ ነዋሪ የሆኑና ለደህንነታቸው ስለሚሰጉ ስማቸውን በይፋ እንዳንጠቅስ የጠየቁን አንድ ግለሰብ በከተማው የሚያውቋቸው ንጹሐን ዜጎች ጨምሮ ሰዎች መሞታቸውን ነግረውናል።
ረፈደ በኋላ ሰውን በየቦታው ተበትኖ ነበር። እኔ እንደምታ መከላከያና ፋኖ ማለት ነው የመጡት። ፋኖዎቹ ከሰባት ሰዓት ቆይተው ሰባት ሰዓት ድረስ አጠቃላይ እኔ በአይኔ ያየኋቸው 8 ሞተዋል። አንድ ሴት ልጁ አልታነዛ ተመታል። ቤትም ተመቷሉ። ሰው ተመቱ አልታወቀም። ገና ሰው ቤት ሰርቶ በየቤቱ ሆኖ ነው እንጂ ገና ያልተገለጠ አለ። ገና በመቶ እኔ በአይኔ ያየኋቸው ንጹህ ተወላጅ እዛው አካባቢ ወጣቶች ናቸው።
ሌላው በተመሳሳይ ምክንያት ስም አይጠቀስ ያሉን አንድ የደባርቅ ሆስፒታል ሰራተኛ በኪዳነ ምሕረትና በማርያም ቤተ ክርስቲያን የሚያውቋቸው ሰዎችን መቅበራቸውን ተናግረዋል።
ዛሬ ግና ቤተ ክርስቲያን ማርያም ቤተ ክርስቲያን ላይ 2 ሰው ቀብረናል። ኪዳነ ምሕረት 2 ንጹሐን ማለት ናቸው። እነዚህ
ከእነዚህ ሁሉ ቀብር ላይ ተገኝተዋል። እርስዎ
ከአራቱ ነበረ ከኪዳነ ምሕረቶች እና ከማርያም ገድል ላይ ከዛ ነበርኩ ከሁለቱ።
በመንግስት ታጣቂዎችና በፋኖ ቡድን ታጣቂዎች መካከል ትላንት በነበረው ግጭት ወደ ዳባት ከተማ ዘልቆ እንደነበር የአካባቢው ባለስልጣናትና ነዋሪዎች ዛሬ ለአሜሪካ ድምጽ ተናግረዋል። ጸጥታን ለማስከበር በወረዳው ስዘዋወር ነበር ያሉን በዳባት ወረዳ የጭና ቀበሌ አስተዳዳሪ አቶ ምናለ ግንብነህ ዳባት ከተማ ላይ መኖሪያ ቤቶች በከባድ መሳሪያ ተመትተው መመልከታቸውን አረጋግጠዋል። የሞቱ ንጹሐን ዜጎች መኖራቸውን ግን ያገኙት መረጃ እንደሌለ አክለዋል።
ዛሬ አሁን ተኩስ ልውውጥ አሁን የለ ያው ጠዋት የተወሰኑ ነበሩ። የተወሰኑ ቤቶች ምናምን ደግሞ የተመተዋል። ብዙ የግምት 1-6-7 ብቻ ይመታል። እኔ ዳይኛ ዩት እዛ በላይ ግን ተመቶ ይሆናል ብዬ ገምታለሁ።
በዳባት ወረዳ ጨላጣበሌ ውስጥ በዓለም ዋጭ የስደተኞች መጠለያ ጣቢያ የሚገኙ የኤርትራ ስደተኞች በግጭቱ ጉዳት እንዳልደረሰባቸው የስደተኞች ተወካይ መርጌታ ሰለሞን ተስፋ ሚካኤል ተናግረዋል።
ሁሉም ስደተኞች ከቤቱ ተሸንፎ ነው ያለው። እንቅስቃሴው ገድቦ ከቤቱ ነው ተኝቶ ያለ። ከቤቱ ቁጭ ብሎ ወዳም ደግሞ እየጸለየ እንቅስቃሴ ማድረግ ይኖራል። ጦርነት ነው።
የጭላ ቀበሌ አስተዳዳሪ አቶ ምናለ ግንብነህ በበኩላቸው የጸጥታ ኃይሉ ለስደተኞች ልዩ ጥበቃ ማድረጉን ተናግረዋል።
የጸጥታ ኃይሉ በመያዝ ወደ 100 ምናምን ሁነ እናያደመ ጸጥ ያለ ነው። ምንም ነገር የለም። ከነሱ አካባቢ ድምፅ ምናምን የለም። ሰርጎ ገብ ሌባ በዚህ ወቅት እንዳይገባባቸው እንዳይጎዱ ሌሎች እነሱንም ያው ስደተኞችን ወደ ሌላ ቦታ ለመስደድ የሚጎሰጉስ አካል እስካለ ድረስ በሌላ ነገር እንዳይራመድባቸው አዛውን ያደር።
ከዳባት ከተማ ወጣ ብሎ የሚገኘው ሽመላኮ በመባል የሚታወቀው የትግራይ ተፈናቃዮች በሚገኙበት መጠለያ ጣቢያ ያሉ ተፈናቃዮች ጣቢያውን ለቀው መሰደዳቸውን የተፈናቃዮቹ ተወካይ ሙሉጌታ አስመላሽ ለአሜሪካ ድምጽ ተናግሯል።
የእኛን ካምባ የተሸዋ ላይ መውጫ ላይ እንስራላ ደምን ካምራምን የተካበበት እሱና እንደ ምሽግ ነው የሚጠቀሙት አልኩሽ። እና እዛ ጋር ሲተኮስ እኛ ስለምንመታ ወደ በራው ነው ወጥቶ ያለ ሰው ይሻል ወደ ታች በቤተክርስቲያን በዛ በተሬው ውስጥ ቤተክርስቲያን አላለን እና በዛ በወንዝ ውስጥና እንዳለ በዛ በገጠሩ ዙሪያ ምናምን ነው ሰው ጋር ዛ ዝምለን ተዚያ ብለን ያለነ።
በሰሜን ጎንደር ዞን በሁለቱ ወረዳዎች በፋኖና በመንግስት አጣቂዎች ስለተነሳው ግጭት ተጨማሪ መረጃ ለማግኘት የሰሜን ጎንደር ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ቢምረው ካሳ የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። በሌላ በኩል ዋሽንግተን ለሚገኙ የአሜሪካ ድምጽ ባልደረቦች በዚህ ጉዳይ ላይ አስተያየታቸውን የሰጡ የአማራ ፋኖ ጎንደር እዝ መምሪያ አስተዳዳሪ ኃላፊ ነኝ ያሉት አቶ አንተነህ ድረስ የፋኖ ታጣቂዎች ሰሞኑን በጎንደርና ወሎ የተለያዩ ቦታዎች መቆጣጠራቸውን በመግለጽ ግጭቶች መኖራቸውን አረጋግጠዋል። በንጹሃን ዜጎች ላይ ጉዳት ያደረሱት የመንግስት ኃይሎች ናቸው ሲሉም ወንጅለዋል።
በንጹሃን ላይ ፊት ለፊት ተኩሰዋል። ንጹሃን ዜጎች ተጎድተዋል። ስለዚህ የአማራ ፋኖ በዚህ ላይ እጁ የለበትም። በንጹሃን ላይ ሊተኩስ አይችልም። ለምን? እዚህ በፊትም በርካታ ማህበረሰብ በሚኖርበት ነጻ ቀጠና ላይ እንደዚህ አይነት ወንጀል ተፈጽሞ አያውቅም።
በተመሳሳይ ዛሬ አነጋጉ ላይ ጀምሮ በታሪካዊቷና በጥንታዊቷ የጎንደር ከተማ ከፍተኛ የሆነ የቶክስ ድምጽ ሲሰማ መዋሉን ያነጋገርናቸው የከተማው ነዋሪዎች ገልጸዋል። ስማቸው ቢጠቀስ ችግር ሊገጥማቸው እንደሚችል በመግለጽ ስማቸውን በሚስጥር እንድንይዝ የጠየቁ ግለሰብ ዛሬ በከተማው እኩለ ቀን ላይ የነበረውን ድባብ እንዲህ ነግረውናል።
ጎንደር ሰላም አይደለም። በሰዓት አካባቢ ጀምሮ ነው ተኩስ ይሰማ ነበር። ዩኒቨርሲቲው አካባቢ አዘዞ እና አንዳንድ ጊዜ እርስ በርስ ተኩስ ይመስል ነበር። የነፍስ ወከፍ መሳሪያዎች ጠዋት እንዳልኩሽ ዩኒቨርሲቲው አካባቢ የነበረ ሰዓት ነው እስከ 5-6 ሰዓት አካባቢ እንጂ አሁን የነፍስ ወከፍ መሳሪያ አይሰማም። ከዚያ በኋላ የከባድ መሳሪያ ድምጽ ነው የሚሰማው። መጨረሻ ከሰዓት በኋላ ከዩኒቨርሲቲው አካባቢ እየራቀ ወደ አዘዞ አቅጣጫ ሄደ። ያው ድምፁን ማለት ነው ከቤቱ ነው በመስማት። ከዚያ በኋላ ከባድ መሳሪያ አሁን ይወድቃል። ከአዘዞ ጦር ካምፕ ይመስላል ወደ ምስራቅ የሚወድቀው ነው እኛን የሚሰማን፣ ወደዚያ ይወድቃል።
ምስራቅ ማለት ወዴት አካባቢ ነው?
ምስራቅ ማለት ወደ ሰሜን አቅጣጫ ማለት ነው። ወደ ደባርቅ፣ ወደ ወገራ ወይም ደግሞ ፈንጠር የሚባል ቦታ አለ ገጠር፣ ወደዚያ ነው። በቀበሌ 18 ብጀርባ ማለት ነው። በአምባ ጊዮርጊስ እና ወደ በለስ አቅጣጫ ማለት ነው።
ነዋሪው በምን ሁኔታ ውስጥ ነው ያለ? እንቅስቃሴ ያለ
ነዋሪው የለም። ከቤት ነው ያለው ነዋሪው፣ ሁሉም እኔንም ጨምሮ ማለት ይቻላል። ያው ከቤቱ ነው መስማት ነው። በማን መካከል ተኩስ ይደረግ ማን ይሁን ምን ይሄ ነው የሚባል ነገር የለም። ብቻ የተኩሱ እንትን ነው አቅጣጫ ነው የምንሰማው። ከተማ ዘብረች ብሏል። እንግዲህ ምን እንደሚከሰት የምናውቀው ነገር የለም። አሁንም አንችና ኔ እያወራን እና አለ ተኩሱ በርበት ይሰማል።
በከተማው ምንም አይነት እንቅስቃሴ የለም። ሁሉም ቤቱን ዘግቶ ተቀምጧል። ስለ ደህንነታችን የምንጠያየቀው በስልክ ነው ያለን አርጋው የሚባል የጎንደር ከተማ ነዋሪ ነው።
አዘዛዙ ከአረብ ሰዓት ጀምሮ መሰለኝ አሁን በቃ በከባድ መሳሪያ ነው ሁለቱ የሚመላለሱት በአራዳ አብዶ የሚባላለ በተራራው ነው እና ዩኒቨርሲቲ ተራራው ነው በዲስካና በመድፍን የሚታወቀው። ወለም እንቅስቃሴ ማጣት ጀምሮ ምንም ቆም በስልክ ብቻ ነው ተመልሶ ነው የሚባለው እንጂ የለም።
ቀትር ላይ በከተማው የነበረው የቶክስ ድምጽ ማምሻውን የቀነሰ ሲሆን ጎንደር ዙሪያውም በርቀት የከባድ መሳሪያ ድምጽ አሁንም እንደሚሰማ ይሄው ነዋሪ አመሻሹን ነግሮናል። በጎንደር ከተማ ዙሪያ ግጭት መኖሩን የተናገሩት የአማራ ፋኖ ጎንደር እዝ መምሪያ አስተዳደር ኃላፊ ነኝ ያሉት አቶ አንተነህ ድረስ የከተማዋን አብዛኛው ክፍል ተቆጣጥረናል ሲሉም ለአሜሪካ ድምጽ ተናግረዋል።
ሌላው ጎንደር ከተማ በዛሬው ዕለትና ትናንትና በሁለት አቅጣጫ ፋኖ ሰብሮ በመግባት ከተማውን አብዛኛው ክፍል ተቆጣጥሯል። ገንፎ ቁጭ የሚባል ሸዋ ዳቦ ማራኪ አካባቢ አዘዞ በአብዛኛው ቀጠና በፋኖ ቁጥጥር ስር ይገኛል።
የአሜሪካ ድምጽ የፋኖ ቡድን ታጣቂዎችን ጎንደር ከተማን ጨምሮ በተለያዩ የአማራ አካባቢዎች ተቆጣጥረናቸዋል ስላሏቸው ቦታዎች መንግስትም ሆነ ሌላ ገለልተኛ አካል አላረጋገጠም። በሰሜን ጎንደር ዞን ትናንትናና ዛሬ በመንግስትና በፋኖ ቡድን ታጣቂዎች መካከል ያለውን ግጭት በተመለከተ እስካሁን በመንግስት በኩል ምንም አይነት ይፋዊ መግለጫ አልተሰጠም። የአሜሪካ ድምጽ ተጨማሪ መረጃ ለማግኘት ለመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የእጅ ስልክ ላይ ቢደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው።
ቀደም ሲል ወደ እናንተ የደረሰው በሰሜን ጎንደር ዞን የጸጥታ ሁኔታ የተመለከተው የምሽቱ አብይ ርዕስ ዘገባችን ነበረ። በምርምር ስራዎቻቸውና በፖለቲካ እንቅስቃሴያቸው የሚታወቁት ፕሮፌሰር በየነ ጴጥሮስ አረፉ። ፕሮፌሰር በየነ ጴጥሮስ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። ሕይወታቸው ያለፈው በናይሮቢ በመታከም ላይ ያሉ እንደሆነ የፓርቲያቸው ምክትል ሊቀመንበር ዶክተር ራይል ባፌ ተናግረዋል። ፕሮፌሰር በየነ ከሰላማዊ የፖለቲካ እንቅስቃሴያቸውና ከዩኒቨርሲቲ መምህርነታቸው ባለፈ በሀገር ባላቸው ፍቅር የሚመሰከርላቸው ምሁር እንደሆኑም ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶች የሰላማዊ የፖለቲካ ትግል በተምሳሌትነት በሚጠቀሱት በፕሮፌሰሩ ህልፈተ ህይወት የተሰማቸውን አዘን ገልጸዋል። ኬኔዲ አባተ ተጨማሪ አለው።
ከሶስት አስርት ዓመታት በላይ በዘለቀው ተግባራዊ የአደባባይ ፖለቲካ እንቅስቃሴያቸው እንዲሁም በዩኒቨርሲቲ መምህርነትና ተመራማሪነት የሚታወቁት ጉምቱ ፖለቲከኛና የባዮሎጂው ሊቅ ፕሮፌሰር በየነ ጴጥሮስ በ74 ዓመታቸው የዚህን ዓለም ሩጫቸውን ጨርሰዋል። ፕሮፌሰሩ ለጥቂት ቀናት በህመም ቆይተው ወደ ኬንያ ናይሮቢ ለተሻለ ሕክምና ባቀኑበት ህይወታቸው ማለፉን በሊቀመንበርነት ሲመሩት የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ ለአሜሪካ ድምጽ ተናግረዋል።
ፕሮፌሰር በጣም ለአጭር ጊዜ ከሶስት እስከ አራት ቀን ነው የታመሙ እዚህ አዲስ አበባ ሆነው። በጣም መለስተኛ እንደ ጉንፋን አይነት ህመም ነበረባቸው እና ዊኬንድ ላይ ምን ሶስት ቀን ነው ኢትዮጵያ ላይ የታመሙት እና ከዛ ለተሻለ ሕክምና ወደ ናይሮቢ ተወስደው ነበር። ከዚህ የተሻለ ሕክምና እንዲያገኙ ታስበው ወደዛ ሄደው ነው ያረፉ እና ትክክለኛውን የናይሮቢ ኢንፎርሜሽን አሁን የለኝም፣ ግን ያረፉት ናይሮቢ ነው።
በሀዲያ ዞን ምስራቅ ባድዋቸው ወረዳ ሾኔ ከተማ አቅራቢያ በምትገኝ ገጠራማ መንደር መጋቢት 1942 ዓ.ም የተወለዱት ፕሮፌሰር በየነ ጴጥሮስ የመጀመሪያ ዲግሪያቸውን በ1965 ዓ.ም ከቀድሞው ቀዳማዊ ኃይለ ሥላሴ ከአሁኑ አዲስ አበባ ዩኒቨርሲቲ በስነ ህይወት ወይም ባዮሎጂ የትምህርት ዘርፍ፣ ሁለተኛ ዲግሪያቸውን ዩናይትድ ስቴትስ ከሚገኘው ዊስኮንሲን ዩኒቨርሲቲ በ1969 የዶክተሬት ዲግሪያቸውንም እዚያው ዩናይትድ ስቴትስ ከሚገኘው ቱለን ዩኒቨርሲቲ በህዝብ ጤናና በተላላፊ በሽታዎች ወይም ትሮፒካል ዲዚስ በ1978 አግኝተዋል። በአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪያቸው የላቀ ውጤት በማምጣታቸው እዚያው በመምህርነት ተቀጥረው ስራቸውን የጀመሩት ፕሮፌሰሩ በዩናይትድ ስቴትስ የተከታተሉትን ትምህርትም እንዳጠናቀቁ ወደ ሀገራቸው በመመለስ በአዲስ አበባ ዩኒቨርሲቲ የመምህርነት ስራቸውን እንደቀጠሉ የህይወት ታሪካቸው ያስረዳል። እስከ ህልፈተ ህይወታቸው ድረስ በዩኒቨርሲቲው በመምህርነትና በተመራማሪነት ያገለገሉት ፕሮፌሰር በየነ በኢትዮጵያ ፖለቲካ ውስጥም አሻራቸውን ማሳረፍ የቻሉ አንጋፋ ፖለቲከኛ ናቸው። የደርግ መንግስት ወድቆ ኢህአዴግ ኢትዮጵያን መምራት በጀመረበት 1983 ዓ.ም በግልጽ የሚታይ ተግባራዊ ፖለቲካን መቀላቀላቸውን ከዚህ ቀደም በተለያዩ የመገናኛ ብዙሃን የተናገሩት ፕሮፌሰሩ በወቅቱ ከፖለቲካ ከጓደኞቻቸው ጋር የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ህብረት የተባለ ፖለቲካ ፓርቲን ከማቋቋም ጀምሮ የኢትዮጵያ ፌደራላዊ ዴሞክራሲያዊ አንድነት መድረክንና የተለያዩ የፖለቲካ ፓርቲዎችን መመስረትና መምራትን ጨምሮ በአገሪቱ የፖለቲካ ምህዳር ላይ መሪ ተዋናይ ከነበሩ አንጋፋ ፖለቲከኞች አንዱ ናቸው። በሽግግር መንግስት ወቅት የትምህርት ምክትል ሚኒስትር ሆነውም ለሁለት ዓመታት አገልግለዋል። በግንቦት 1992 ዓ.ም በተደረገው አገራዊ ምርጫ በሃዲያ ዞን የባዶዎቹ ተወካይ በመሆን የህዝብ ተወካዮች ምክር ቤት አባል ሆነውም የተመረጡት ፕሮፌሰር በየነ ለ10 ዓመታት በነበራቸው የምክር ቤት አባልነታቸው ወቅት ለአባላቱ የሚከፈለውን ደሞዝም ሆነ ቤት ሳይቀበሉ ማገልገላቸውን መናገራቸው ይታወቃል። ከአዲስ አበባ ዩኒቨርሲቲ ደሞዝ ስለሚከፈላቸው ከመንግስት ካዝና ተጨማሪ ደሞዝ የማይፈልጉ መሆናቸውንና የግል ቤት ስላላቸው ሌላ ተጨማሪ ቤት የማያስፈልጋቸው መሆኑን በምክንያትነት ሲገልጹም በተደጋጋሚ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡ በኋላ የፕራይቬታይዜሽን ምክር ቤት አማካሪ ሆነው የሚያገለግሉ ሲሆን ከ2012 ዓ.ም መጨረሻ ጀምሮ ደግሞ ህይወታቸው እስካለፈበት ጊዜ ድረስ የፖሊሲ ጥናት ኢንስቲትዩት ምክትል ዋና ዳይሬክተር ሆነው ሰርተዋል። ለኢትዮጵያ አንድነት የጸና አቋም እንዳላቸውም የሚገልጹት ፕሮፌሰር በየነ ጴጥሮስ ከሁለት ዓመታት በፊት በአርባ ምንጭ ከተማ በነበረ አንድ መድረክ ላይ ሲናገሩ ስለ ሀገራቸው ያላቸውን ስሜት እንዲህ ገልጸው ነበር።
ስለ ኢትዮጵያ መቼም በእኛ በኩል የምንሰስተው የማንሆነው የማናደርገው አይኖርም። መነሻችን መሰረታችን ኢትዮጵያን እንደ ሀገር ማኖር ህዝቦቿም ከዚያ አንድነት እንድትጠቀሙ ማብቃት ይሄ ነው ራዕያችን የነበረው። ከእንግዲህ ወዲህም በተቻለን ሁሉ ባለን አቅም ጥረት የምናደርገው ለዚህ ነው። ስለዚህ ኢትዮጵያዊነት ዋዛ የምታይ አይደለም።
ፕሮፌሰር በየነ በፖለቲካ ህይወታቸው የሰላማዊ ፖለቲካዊ እንቅስቃሴ ተምሳሌት እንደሆኑና ለሀገራቸውም አበርክተዋል ስላሉት አስተዋጽኦ የኢሶዴፓ ምክትል ፕሬዚደንት ዶክተር ራሄል ባፌ እንዲህ ገልጻሉ።
ፕሮፌሰር በየነ በኢትዮጵያ ሰላማዊ የፖለቲካ ትግል ሂደት ውስጥ ከመጀመሪያዎቹ ተርታ የሚመደቡ ሀገራቸውን ታማኝ፣ ጽኑ እና ቁርጠኛ የሚደሩ ሰው ናቸው። ለፖለቲካ ፓርቲዎችም ሆነ እንደ ሀገር ለስርአቱ እንደ መሪ ግብአት የሆኑ ዲሞክራሲው የኢትዮጵያ ዲሞክራሲ አትሊስት ሰላማዊ የስርአት ሽግግሮች እንዲኖሩ የታገሉ ሰው ናቸው። በኢትዮጵያ አስቸጋሪ ፖለቲካ ውስጥ ሰላማዊ ፖለቲካ ትግል ተምሳሌት ነበሩ። በታማኝነት ያላቸውን ጨርሶ ለሀገር የሰጡ ሰው ነበሩ።
ከፖለቲካ ህይወታቸው ባለፈ በዩኒቨርሲቲ ቆይታቸውም በመምህርነትና በርካታ ምርምሮችን በማድረግ በተጨማሪም በአገር ውስጥም በውጭም ብዙዎችን በማማከር ለቁም ነገር ማብቃታቸውንም የሚገልጹት ዶክተር ራሄል ትልቅ ሀብት ነው ያጣ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶችም በፕሮፌሰር በየነ ጴጥሮስ ህልፈት የተሰማቸውን ሀዘን ገልጸዋል። ፕሮፌሰር በየነ ጴጥሮስ በኢትዮጵያ ገንቢ የፖለቲካ ባህል ለመፍጠር ከፍተኛ አስተዋጽኦ ያበረከቱ የሰላማዊ ፖለቲካ ትግል ምልክት ነበሩ ያሉት ጠቅላይ ሚኒስትሩ ከዚህ ዓለም በሞት መለየታቸውን ስሰማ ከልብ አዝኛለሁ ሲሉ ማክለዋል። የተለያዩ የፖለቲካ ፓርቲዎችም ሀዘናቸውን ገልጸዋል። የማይክሮቢያል ሴሉላርና ሞሌኩላር ባዮሎጂ ዲፓርትመንት መምህርና ተመራማሪ በነበሩት በፕሮፌሰር በየነ ጴጥሮስ ህልፈተ ህይወት መላው የዩኒቨርሲቲው ማህበረሰብ፣ የስራ ባልደረቦች፣ ጓደኞችና ተማሪዎች የተሰማንን ጥልቅ ሀዘን ለመግለጽ እንወዳለን ያለው ደግሞ የአዲስ አበባ ዩኒቨርሲቲ ነው። በሙያቸው 120 ሳይንሳዊ የጥናት ውጤቶችን በግልና በጋራ በመሆን በተለያዩ ጥናታዊ መጽሔቶች ላይ ከማሳተም ባለፈ ቤዚክ ፕሪንስፕልስ ኦፍ ባዮሎጂ የተባለ መጽሐፍም ያዘጋጁት ፕሮፌሰር በየነ በርካታ ዓለም አቀፍና አገራዊ እውቅናና ሽልማቶችንም አግኝተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምሽቱ ወደ መጨረሻው ዘገባ እናልፋለን። በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ የመጣው ቴክኖሎጂ ለወጣቶች በርካታ እድሎች ይዞ የመጣ ቢሆንም ከአጠቃቀም ጋር የተያዘ ችግሮች መበራከት ግን ወጣቶችን ለስነቦናዊና ለማህበራዊ ቀውስ እያጋለጣቸው ስለመሆኑ ባለሙያዎች ይገልጻሉ። በዚህ ጉዳይ የዘጋጀው ዘገባ እንደሚከተለው ይቀርባል። ሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ ከመጣው የቴክኖሎጂ ለውጦች ጋር በቶሎ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው ድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። ባብሮት የስነ ልቦና ማማከር ማዕከል የስነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ለወጣቶች ይዟቸው የመጣቸው በርካታ እድሎች አሉ ይላሉ።
የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለ ወጣት አሜሪካን ሀገር ካለ ወጣት ጋር ምን እያደረገ ነው፣ የአኗኗር ስርዓተ ዘይቤው ምን ይመስላል የሚለውም የተመሳሳይ ነገሮች እኩል መረጃ እንዲያገኝ አድርጎታል። ከመረጃ አንጻር ሁለተኛ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለእነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎታቸውን ከፈጠራ ክህሎቶቻቸው ውጭ ደግሞ የራሳቸውን ጸጋ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኗል።
የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጧቸውን እድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋቢ አድርገው ያነሳሉ።
ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥን ከተጠቀምክበት በጣም ወደ ስኬት የሚያንደረድር፣ ካልተጠቀምክበት ደግሞ ወደ ገደል የሚያንደረድር በጣም መሳጭ የሆነ ልትለየው የማትችለው ሱስ ሊያስይዝ የማይችል መሳሪያ ነው ለእኔ። ስለዚህ ጥረት ሳረግ የነበረው ምንድን ነው? ልጆቼ ቴክኖሎጂውን እንዳይጠሉት፣ ነገር ግን ለትክክለኛው ነገር እንዲጠቀሙ፣ ሰዓቱም ደግሞ እንዲያውቁ፣ ሱስ አስያዥ እንደሆነ እንዲያውቁና ሱስ እንኳን ቢያስይዝ በእውቀት ነክ ነገር ሊያሳድጋቸው በሚችል ነገር፣ ትምህርት ነክ በሆነ እንደገና ደግሞ የሚወዱትንና ወደፊት መሆን የሚፈልጉትን አቅጣጫ እንዲያሳያቸው፣ መንገድ እንዲከፍትላቸው፣ አላማቸው ጋር ለመድረስ መረጃ የሚሰጥ የሚያፈጥን እንዲሆን፣ በዛው ውስጥ ደግሞ ሻርክ እንዳለ የሚያጠምድ መረጃ የሌለኝ እንዳይመስላቸው። ለምን ቴክኖሎጂው አሁን ቤተሰብ እና ልጅን ከሁለት ከፍሎታል። ልጆቹ ወላጆቻቸው ምንም የማያውቁ ቴክኖሎጂ የማይረዱ አድርጎ ከቆጠሩ ከወላጆቻቸው ጋር ማመካከር ስለ ቴክኖሎጂ ማውራት አይፈልጉም።
የስነ ልቦና ባለሙያው አቶ ያፌት ከፈለኝ እንደሚሉት ደግሞ ቴክኖሎጂዎችን በተለይም ከቅርብ ጊዜያት ወዲህ ወጣት ደንበኞቻቸው ይበዙላቸው የማህበራዊ ሚዲያዎች ከአጠቃቀም ጋር በተያያዘ በርካታ ችግሮችን ይዘው እየመጡ መሆኑንና ወጣቶችን ለስነ ልቦናና ማህበራዊ ቀውስ እየዳረጋቸው ስለመሆኑም ይናገራሉ።
የአእምሮ ጤናቸው ላይ ለምሳሌ ረጅም ሰዓት የእንቅልፍ ስርዓተ ዘይቤያቸውን በማዛባት አልጋ ላይ ስልክን ተኝቶ መጠቀም፣ ከዛ ደግሞ ቀንና ማታው ላይ ያለውን የቀን ከቀን ክዋኔያቸው ላይ ጫና ማሳደር፣ አትኩሮት መጠን ላይ እጅግ ከፍተኛ በሆነ መንገድ የአትኩሮት መጠን አንድ ነገር ላይ የመቆየት ችግርን፣ ባህሪ ላይ ደግሞ ቶሎ ግልፍተኝነት፣ እነዛን ነገሮች ለመረዳት ወይም አዲስ መረጃዎችን መፈለግ፣ እነዚህ ከብዙዎቹ በጥቂቶቹ ናቸው። እንግዲህ በአካላቸው ተንቀሳቅሰው ሄደው እንደ ድሮ እግር ኳስ ወይ ደግሞ ልጆች ተሰብስቦ ጨዋታ ሳይሆን ሲቀር የአካል እድገታቸው፣ ጥንካሬያቸው በእንግሊዝኛው ፋይንና ግሮስ ሞተር አክቲቪቲያቸው የምንለው ከለጋ እድሜያቸው ጀምሮ እስከ አዋቂነት ላይ ትልቅ ሚና አለው። ሁለተኛ ሶፋ ላይ ቁጭ ብሎ ቴሌቪዥን ስናይ የብርሃኑ የሚለቀው ጨረር፣ የአይን ባለሙያዎችም እያወጡት ያሉት የዛ ጫናዎች አሉ። ስነ ልቦናዊ ደግሞ አዲስ መረጃ ስለሚሰጥ ቴሌቪዥኑ ድምፅ አለው፣ ስሜት አለው፣ እንቅስቃሴ አለው። ከዛ ከሱ ስሜት ውስጥ ከድምፅ ካለው እንቅስቃሴ ካለው የተለያዩ ቀለማት ካሉት ነገሮች ውስጥ ወጥተን በጥቁርና በነጭ የተጻፈ መጽሐፍ ለማንበብ ስንል አትኩሮታችን ብዙ ፍላጎት አይኖርም እና ዘርፈ ብዙ አይነት እክሎች ካልተገራ ዘርፈ ብዙ አይነት እክሎችን ከለጋ እድሜ ጀምሮ እያሳዩ ነው።
የቤተሰብ አማካሪ ጭምር የሆኑት አቶ ብርሃኑ ራቦም ከቴክኖሎጂው አጠቃቀም ጋር ተያይዞ ወጣቶች እየገጠሟቸው ያሉ ሁኔታዎች ወላጆችንም የሚያስጨንቁናል ይላሉ።
በጣም ያስጨንቃል። አሁን እኔ በእኔ ቤተሰብ አካባቢ የማያቸው ችግሮች አሉ። ከፍተኛ የሆነ ጫና አሳድራለሁ። እኔ በሙሉ በእኔ ሰርክል ያሉት ቤተሰቦቼ ልጆች የስክሪን የሚያዩበት ሰዓት እንዲቀንሱ ጥረት አደርጋለሁ። ነገር ግን አሁን ችግሮች ያልከው ሚገርም ልጆች መግባባት ራሱ አይችሉም። አሁን ከተወች ጋር ለምን ረጅም ጊዜ ስክሪን ላይ ቁጭ ስለሚሉ አንደኛ ማውራት ራሱ አይችሉም በደም፣ ሁለተኛ ደግሞ ልክ ስልክ በማይኖርበት ጊዜ ቴሌቪዥን በማይኖርበት ጊዜ ነርቨስ ይሆናል። በጣም ይቀጣበጣሉ፣ ሰላም ያጣሉ፣ ይጮሃሉ። እንዲህ አይነት ችግሮች አሉ።
ዓለም አቀፍ የጤና ድርጅት የቴክኖሎጂ አጠቃቀም በተመለከተ በእድሜ ክፋፍሉ ባወጣው መመሪያ ህጻናት እስከ 2 ዓመት ባለ እድሜያቸው እንደ ቴሌቪዥንና ሞባይል ካሉ የቴክኖሎጂ ውጤቶች እንዲረቁ ሲመክር፣ ከሁለት እስከ 5 ዓመት ደግሞ በቀን ከአንድ ሰዓት ያነሰ ጊዜ ብቻ እንዲጠቀሙ አሳስቧል። ወጣቶችን በተመለከተም በቀን ከሁለት ሰዓት ያልበለጠ ጊዜን እንዲያሳልፉ ባለሙያዎች ይመክራሉ። የአሜሪካ ድምፅ አስመማየ ነው፣ ዋሽንግተን ዲሲ። ቶልጆች ለተለተ
የምሽት ዝግጅቶቻችን ነበሩ። መልካም ምሽት ይሁንላችሁ።